ለምርጫ አስፈጻሚዎች ስልጠና መስጠትን ጨምሮ የሲዳማን ውሳኔ ህዝብ ለማካሄድ የሚያስችሉ የተለያዩ ዝግጅቶችን እያደረገ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ሲዳማ በደቡብ ክልል ውስጥ ይቆይ ወይስ ራሱን ችሎ እንደ አንድ ክልል ይደራጅ በሚል የሚንቀሳቀሱ ፓርቲዎችንና ሲቪክ ማህበራትንም እየመዘገበ መሆኑን ቦርዱ አመልክቷል። ውሳኔ ህዝብና ምርጫ የተለያዩ ክንዋኔዎች ቢሆኑም ለመጪው ሀገር አቀፍ ምርጫ ትምህርት እንደሚወስድ የቦርዱ የኮሚኒኬሽንስ ዳይሬክተር ሶሊያና ሽመልስ ለቪኦኤ ገልጸዋል። እስክንድር ፍሬው ሙሉን ዘገባ ይዟል።
ከመዘገጀትነት ከደህንነት አንጻር ከቁሳቁስ ከሰነድ ከማዘጋጀት አንጻር ምን አይነት ቅድመ ዝግጅት ይደረጋል? ይሄንን ስንል ምዝገባ ሳይሆን ድምጽ አጠቃቀም ሂደቱን ብቻ ማለት ሁለት ግሩፕ ይሄን ይሰራል። የድምጽ አጠቃቀም ሂደት ደግሞ እንዴት ነው የሚለው
ቁጥራቸው 6400 እንደሚሆን የተገለጸው ሰልጣኞች በሲዳማ ዞን የሚካሄደውን ህዝብ ውሳኔ ለማስፈጸም የሚያስችል የተግባር ልምምድ እያደረጉ ነው። በኢትዮጵያ ለመጀመሪያ ጊዜ የሚካሄደውን ይሄንን ህዝብ ውሳኔ በብቃት የማስፈጸም ኃላፊነት ታዲያ በእነዚህ ሰልጣኞች ላይ ወድቋል። ከኢትዮጵያ ብሔራዊ ምርጫ ቦርድ የኮሙኒኬሽን ዳይሬክተር ሶሊያና ሽመልስ ጋር ያደረኩት ቃለ ምልልስም ከስልጠናው ዓላማ የሚጀምር ነው።
የስልጠናው ዋና ዓላማ ያው አስተጣኞች ሲሄዱም የሚጠብቃቸው ነገር እንዲያውቁት ህዝብ ውሳኔ ማስፈጸም ምን ማለት እንደሆነና በአዲሱ የምርጫና የፖለቲካ ፓርቲዎች አዋጅ መሰረት ደግሞ አንድ ምርጫ ለማስፈጸም የሚያስፈልገው መሰረታዊ መርሆቹ ምንድናቸው? መስፈርቶቹ ምንድናቸው? መደረግ ያለባቸው ሂደቶቹ ምንድናቸው? ስነስርዓቱ በተለይ ደግሞ የመራጮች ምዝገባ አንደኛው ነው። ሌላኛው ደግሞ የመራጮች ድምጽ አሰጣጥ ምን ይመስላል? ከዛ በኋላ ደግሞ ድምጽ ቆጠራና ድምጽ ማስተላለፍ እንዴት ይሆናል የሚለው ዋናው ነው። ግን ደግሞ በአጠቃላይ ደግሞ ህዝብ ውሳኔ ማለት ማለት ነው የሚጠበቁ አንድ ህዝብ ውሳኔ ከሚያስፈጽም ውሳኔ ብቻ ሳይሆን ምርጫው ከሚያስፈጽም አካል የሚጠበቁ መሰረታዊ ጉዳዮች ምንድናቸው የሚለውን በአጠቃላይ እነዚህ ነገሮች የሚያስልጠና ነው የሰጠን ያለ ነው።
እንግዲህ አንዱ ክንውን የሚሆነው ቅስቀሳ ነው። እንግዲህ ሁለት ቡድን ይኖራል፣ ሁለት አመለካከቶች። አንዱ ሲዳማ በደቡብ ብሔር ብሔረሰቦችና ህዝቦች ክልል ስር እንዳለ ሆኖ ይቆይ፣ አንደኛው ደግሞ ሲዳማ ራሱን ችሎ ክልል ሆኖ ይወጣ የሚል ነው። እና ማናቸው ቢቀሳቀሱ መቼ ነው ቅስቀሳው የሚጀምረው?
ቅስቀሳ ከጥቅምት 5 ጀምሮ በሚል ነው የመርሃ ግብራችን ውስጥ የያዝነው። እሱን አስከትሎ ደግሞ ምን ብለን አንድ ማስታወቂያ አውጥተን ነበረ። በእነዚህ ጉዳዮች ላይ ሀሳብና አስተያየት ያላችሁ አካላት፣ በቅስቀሳ ሂደት ውስጥ መረጃ መስጠት ሂደት ውስጥ መሳተፍ የምትፈልጉ አካላትን ብለን ማስታወቂያ አውጥተናል። ሲቪክ ማህበራት ሊሆን ይችላሉ፣ የፖለቲካ ፓርቲዎች ሊሆን
ይችላሉ። ሊቀሳቀሱ ማለት ነው መረጃ መስጠት ሲባል?
አዎ፣ ሊሆን ይችላል። እኛ መረጃ መስጠት በእኛም በኩል የምንሰጠው አለ። ለምሳሌ ወጣችሁ ተመዝገቡ፣ የምዝገባ ቀን ይሄን የመሳሰሉት የምንለው አለ። ለምሳሌ ደግሞ በክልልነት ለመደራጀት ያስፈልገናል የሚሉ አካላት ደግሞ ወጥተው በዚህ ቀን ምርጫ ስለሚካሄድ ወጣችሁ ተመዝግባችሁ የክልልነት ድምጽ ትሰጣላችሁ የሚልም ይኖራል፣ በዛኛውም ሳይድ ይኖራል። ስለዚህ በእኛ በኩል ያደረግነው ምንድነው የሁለቱም አካላት በኩል ያሉ ኢንትረስቶች ካሉ ምርጫ ቦርድ መጥተው እንዲመዘገቡና
ፍላጎቶች የሚያንጸባረቁ ቡድኖች ማለት
ነው ፖለቲካ ፓርቲዎች ሊሆን ይችላሉ፣ ሲቪክ ማህበራት ሊሆን ይችላሉ። ምክንያቱም በዋናው ምርጫ ጊዜ ያው እንደሚታወቀው ፖለቲካ ፓርቲዎች ናቸው፣ ፓርቲዎች የራሳቸውን ፕሮግራም ነው ፕሮሞት የሚያደርጉት። በዚህኛው ላይ ግን ትንሽ ለየት ይላል። ያልነው ምንድን ነበር በሲቪክ ማህበራት በኩል ለምሳሌ ይህን ጉዳይ ላይ ለመቀስቀስ ብቻ ምናምን ይችላል፣ ለምሳሌ ለመወያየትም ሊሆን ይችላል። በተለይ ደግሞ የዚህ የሰላም ኮምፖነንት ያለው በአግባቡ ራሱ ሂደቱን በሁለቱም በኩል ያሉ ሀሳቦች የተለያዩ ሀሳቦች ኖረው እሱ ሀሳብ ተገልጾ እንዴት ይሆናል የሚለውን በማስመልከት መስራት የሚፈልጉም ካሉ ብለን ማስታወቂያ አውጥተናል። የማስታወቂያ ባወጣ ነው መሰረት እኛ እናደርጋለን ብለን የምናስበው እንግዲህ በዛ ውስጥ የሚመጡትን ፓርቲዎች እናያለን፣ የሲቪክ ማህበራትን እናያለን። ከዛ በኋላ ደግሞ የሰዓት የአየር ሰዓት ድልድል ደግሞ ከሚዲያዎች ጋር እየተነጋገርን ነው።
ክልሉ ሚዲያ ብቻ ነው?
አይ ክልሉም ጋር ከፌዴራል ሚዲያም ጋር እየተነጋገርን ያለ ነው። ከሚዲያዎች ጋር የተነጋገርን ያለ ነው በሁለት መልኩ ነው። አንደኛው ለቅስቀሳ የሚሆኑ እነዚህ ሲቪክ ማህበራትና ፓርቲዎች ሰዓት የሚፈልጉ ከሆነ ለሱ ጥቅም ላይ ለማዋል ለነሱ ደግሞ የምንጠብቀውን ያህል ያን ያህል የሚከራከሩ እና ለቅስቀሳ ሀሳብ እናቀርባለን የሚሉ አካላት ከሌሉ ደግሞ ለመራጮች መረጃ ለቮተር ሬጅስትሬሽንነትን ለቮተር መረጃ ኢንፎርሜሽን ለመስጠት እንዲያገለግል ብለን እሱን ውይይት እያደረግን ነው ከሚዲያዎች ጋር በክልሉም ደረጃ እንደገና ደግሞ በፌዴራልም ደረጃ ማለት ነው። ስለዚህ ቀጥሎ የሚሆነው ስቴፕ ምንድን ነው? ቅስቀሳ ውስጥ መሳተፍ እንፈልጋለን የሚሉ አካላትን አይተን አንደኛ እነዚህ አካላት አስፈላጊ ናቸው የሚመለከታቸው አካላት ናቸው ወይስ አይደሉም የሚለውን መስፈርት እናያለን። ከዛ በማስከተል ደግሞ እነዚህ አካላት እንቀሳቀሳል ማለት ሀሳባቸውን አዘጋጅተው የሚያቀርቡበትን ጊዜ ፕላትፎርም እናመቻቻለን ከሚዲያዎች ጋር መተባበር። ከዛ በተጨማሪ ደግሞ በእኛ በኩል ደግሞ መረጃ መስጠት የሚገባውን የመራጮች መረጃ ደግሞ እናቀርባለን ማለት ነው። ይህንን ነው እየሰራን ያለ ነው።
አምስት እንግዲህ ሩቅ አይደለም። ጥቅምት 25 ጀምሮ ቅስቀሳ ይጀምራል፣ እስከ 30 ድረስ ይቀጥላል። ስንት ተመዘገበ? እስከ ወይ ስንት ፓርቲዎች ሲቪክ ማህበራት
በኩል ለምሳሌ በሲቪክ ማህበራት በኩል 3 ሲቪክ ማህበራት ተመዝግበዋል።
ምን ብለን እንቀሳቀሳለን? ይህኛው
ሰው በዚህ መሰረት ኢንትረስት አለን ብለው ነው ያሉት። እንግዲህ እኛ ስራ የሚሆነው በዚህ ሳምንት ኢንትረስት አለን ያላችሁት መታችሁ የምታስቀምጡ ፕላትፎርም ውስጥ ምንድን ነው የምታደርጉት የሚለውን ነገር እነሱ ጠርተን ማነጋገር ነው። በፓርቲዎቹ በኩል የተመዘገቡ እንዳሉ አውቃለሁ፣ ትክክል ቁጥራቸው ስንት እንደሆነ ነው ያላወቅኩት።
ሲዳማ ራሱን ችሎ ክልል ይሁን የሚሉ ፓርቲዎች ናቸው የተመዘገቡት ወይስ በደቡብ ክልል ስር ይቆይ የሚሉ?
እኛ የጠየቅነው ስንጠይቁን ብለን የጠየቅነው በዚህ የቅስቀሳ ላይ ለመሳተፍ የምትፈልጉ ፓርቲዎች ብለን የጠየቅነው። ስለዚህ የሁለቱም አካላት ሊሆኑ ይችላሉ፣ መቆየትም አለበትም ሊሆኑ ይችላሉ፣ ወይም ደግሞ በክልልነት መደራጀት አለበት የሚሉ አካላትም ሊሆኑ ይችላሉ። እሱን የምናውቀው ለፕላትፎርሙ አዘጋጅታችሁ ነው የምንለውን ውይይት በምናደርግበት ወቅት ነው። ከዛ ውጭ ደግሞ ለሚዲያዎች ደግሞ አየር ሰዓታቸውን እያዘጋጁ ነው። በእነሱ በኩል ደግሞ ይሄን ሌላ አየር ሰዓት አዘጋጅተናል ብለው የመጀመሪያውን ረቂቅ ለእኛ አቅርበውልናል። ከዛ በኋላ እንግዲህ ከእሱ ጋር ደግሞ ከሚዲያዎች ጋር እና ከእነሱ ጋር አብረን ተነጋግረን ሆነን ወደ ምደባና ወደ ውይይቱ እንሄዳለን ማለት ነው።
እዚህ አቶ ሊያና የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ገዢ ፓርቲ ሆኖ እንደሄድም አንድነትን ምረጡ ማለት ሲዳማ በደቡብ ክልል ስር ሊቆይ ይችላል፣ ራሱን ችሎ ከሚደራጅ የሚል ቅስቀሳ ሊያደርግ ይችላል የሚሉ መረጃዎች ወጡ ነበረ። እውነት ነው? ከተመዘገቡት አንዱ ነው የክልሉ ገዢ ፓርቲ?
እውነቱ ለመናገር የተመዘገቡትን ፓርቲዎች አላየሁም፣ ግን ቢሆን አይገርመኝም። ምክንያቱም እንደ ክልሉ ገዢ ፓርቲን ብቻ ሳይሆን እንደ ክልልም ራሱ አንድ ክልል ብዙ ዞኖች ቢኖሩት ደስ ይለዋል ባይቀነስበት፣ እንዲሁም ጭራሽ ቢጨመርለት አይደለ? ሁሉም ነገር ሁሉ ጊዜ ትልቅና ብዙ ዞኖች ያሉት ክልል ቢሆን ደስ ይለዋል። ስለዚህ በአጠቃላይ እንደዛ ብሎ የሚቀሰቀስም ከሆነ ቆዩልኝ ብሎ የሚቀሰቀስም ከሆነ ጤናማ ነው ብዬ ነው የማስበው። ዝርዝር ውስጥ መኖር አለመኖራቸውን አላውቅም፣ ግን ጤናማ ያልሆነ ነገር አይመስለኝም።
ክልሉ ውስጥ ቅስቀሳ ሲደረግ መንገዶች፣ አደባባዮች ላይ እየዞሩ በድምጽ ማጉያ መቀስቀስን፣ ፖስተር መለጠፍን ይጨምራል ቅስቀሳ ሲባል ነው? የመገናኛ ብዙሀን ቅስቀሳ ብቻ ነው?
እኛ የመገናኛ ብዙሀን ቅስቀሳ ነው ሬጉሌት የምናደርገው ፍትሃዊና ፌር እንዲሆን ማለት ነው። ከዛ ውጭ በክልል ውስጥ የቅስቀሳ ቀን ተብሎ ቅስቀሳ ለሚያደርጉ አካላት ደግሞ የሚንቀሳቀሱበት ወቅት የሰላም ችግር እንዳይኖርባቸው ኦልሬዲ ከክልሉ ጋር ግንኙነት አለን፣ አብረን ነው የምንሰራው። ይሄኛው መርሃ ግብርም እነሱ አላቸው። በዛ ላይ ደግሞ በተጨማሪ ደግሞ የሴኩሪቲ ፕላን የኤሌክትሪካል ሴኩሪቲ ደህንነት ፕላን ብለው በራሳቸው ደግሞ አዘጋጅተው ለእኛም አጋርተውናል። ለሚደረገው ማንኛውም ከህዝብ ውሳኔ ጋር ተያይዞ የሚደረግ ማንኛውም እንቅስቃሴ ሰላማዊ እንዲሆን እንዴት እንደሚያደርጉ፣ ምን ያህል ሰው ኃይል መሰለት የመሳሰሉት። ስለዚህ ዝግጅቱ አለ። የሚዲያውን በኩል ግን ያው ቀጥታ እያንዳንዱ ቀስቃሽ አካል ሚዲያ ጋር እየሄደ ለማይናገር በእኛ በኩል ሂደቱን ሬጉሌት እናደርጋለን እናስተባብራለን ማለት ነው። ከዛ ውጭ ያለው ግን በመሬት ላይ የሚደረገው ቅስቀሳ ጊዜ በቅስቀሳ ቀናት ውስጥ በሰላማዊ ሁኔታ እስከተካሄደ ድረስ ክልሉም ደግሞ ለዚህ የሰላም ችግር እንዳይኖርበት ዝግጁ ነው፣ ይህን ተዘጋጅቶ ነው የሚጠብቀው ያለው ማለት ነው።
አምስት ቀናት አነሱ ለቅስቀሳ የሚሉ ሰዎች አሉ። ከ25-30 የሚለው እንዴት ነው የታሰበው? የተቀበሉታላችሁ አነሰ የሚለውን?
በእኛ በኩል አንሷል ብለን አናስብም። ማለት ማነስን እናውራው ከተባለ ለእኛም ጊዜ አንሶናል። ጊዜ ሁል ጊዜ ያንሳል። ለመቀስቀስም ጊዜ ያንሳል፣ ለመዘጋጀትም ለመጫ ጊዜ ያንሳል። እኛም በጣም በትልቅ ፕሬሽር ውስጥ ሆነን ነው የአስፈጻሚዎች ስልጠና አከናውነን እነሱን እንደገና ዲፕሎይ አድርገን 1690 በላይ የሆኑ ምርጫ ጣቢያዎች ውስጥ በጣም ብዙ ሺህ አስፈጻሚዎች ልከን ንብረት ልከን እናስፈጽማለን ብለን የምናስበው እና ሁል ጊዜም ቢሆን ሰፋ ያለ ጊዜ ቢኖር የስራውን በጥራት ለመስራት እንደገና ሀሳብን በደንብ ለማስተላለፍ ሊጠቅም ይችላል። አሁን ካለው ሁኔታ አንጻር ግን የቅስቀሳውን ቀን ጨመር ነው ማለት ህዝብ ውሳኔ የሚካሄድበትን ቀን ጨመር ነው ማለት ነው። ባለፈውም እንዳጋጠመው አንደኛው ነገር አለመከናወኑ ምክንያት የሚነካ ጊዜ እንደገና ሙሉውን እስከ ህዝብ ውሳኔ ቀን ድረስ ያለውን ጊዜ አጠቃላይ ፕሮግራሙን ይመካል። አጠቃላይ ፕሮግራሙን ደግሞ ማንኛችን መንካት አንፈልግም። በእኛም በኩል ይህንን አስፈጽመን በሚገባ ማጠናቀቅ እንፈልጋለን። በሌሎች አካላትን በኩል ደግሞ ህዝብ ውሳኔ በቶሎ ተካሂዶ የሚቀጥለው ስቴፕ ላይ መሄድ ይፈልጋሉ። ስለዚህ ከዛ አንጻር ከነበረው ጊዜና ከወጣበት ቅድም አንጻር በተቻለ መጠን እንግዲህ በእኛ በኩል በቂ ነው ብለን ነው የምናስበው።
የመጨረሻ ጥያቄ ላድርገውና ቦርዱ ይሄንን ህዝብ ውሳኔ ሲያስፈጽም እንግዲህ ብዙ ተስፋ የተጣለበት ምርጫ ቦርድ ነው አሁን ያለው። አገሪቱ ውስጥ ከነበሩ የኋላ ታሪኮች አንጻርም የመጀመሪያ መፈተኛችን ነው በሚል ስሜት ነው ቀጣዩንም አገር አቀፍ ምርጫ ሀሳቢ እያደረጋችሁ የተንቀሳቀሳችሁ ያላችሁት?
አገር አቀፍ ምርጫውን ያው ትንሽ ሰፋ ያለ ትልቅ ስራ ነው የሚጠይቀው። ብዙ የፖለቲካ ፓርቲዎች ይሳተፉበታል። ስለዚህ ፍትሐዊነቱን ከማረጋገጥ አንጻር መሰራት ያለበት ስራ በጣም ይሰፋል። እሱ ፓርቲዎች በኩል ሰዓት አግኝተዋል ወይ፣ በስርዓቱ ካምፔን ማድረግ ይችላሉ ወይ፣ ለእነሱ የሚሰጠው ጊዜ ተመጣጣኝ ነው ወይ፣ በተመጣጣኝነት የሚሰራው ስራ እንዴት ነው፣ የመሳሰሉትን የሚሆነው ማለት ነው። ከዛ በተጨማሪ ደግሞ የምርጫ ሂደቱን በአጠቃላይ ሲደረግ የተመዝጋቢዎች ቁጥር ከፍተኛ ይሆናል፣ የሚሰማር ምርጫ አስፈጻሚ ቁጥር ከፍተኛ ይሆናል። ምርጫው በሚደረግበት ወቅት ሚና ያላቸው ይበዛሉ፣ ብዙ ይሆናሉ። የፓርቲ ተወካይ ይኖራል፣ የታዛቢዎች ይኖራሉ፣ የመሳሰሉት እያለ በጣም እየጨመረ ይሄዳል። ስለዚህ ከዛ አንጻር ገንዘቡም የሚወጣበት ሀብትም በጣም ትልቅ ነው። ይሄኛው በንጽጽር አነስተኛ ነው የሚደረግበት ቦታ ጂኦግራፊካሊ አንድ ዞን ውስጥ ብቻ ነው የሚሆነው። ስልጣኖች አለባቸው ጫና ዝቅተኛ ነው ምክንያቱም የፖለቲካ ፓርቲ የለም የፓርቲ አዛዥ የለም በአንደኛው ፓርቲ እና በዚህኛው ፓርቲ የሚባል ነገር የለም። ህዝብ መጥቶ ይሄኛው ይፈልጋል ወይም አልፈልግም የሚል ምርጫውም ደግሞ በጣም ግልጽና አንዱ ይሄኛው ወይም ይሄኛው የሚባል ነው። ከዛ አንጻር ስናየው ያው የሁለቱ አይነታቸው ትንሽ ይለያል ግን ደግሞ በተመሳሳይ የሚባሉት ነገር አለ። ሁለቱም የሎጂስቲክስ ስራ ይፈልጋሉ ንብረት ማንቀሳቀስ ሰዎችን ማስተማራት ስልጠና መስጠት የመሳሰሉ። ስለዚህ ከነሱ ይሄንን ማረጋችን አሁን ከምናረጋው ትምህርት እንወስዳለን። አሁን ከተማሉ ላይ ያልሰራ ምንድነው የትኛውን ነገር ነው የሚከተለው ብናሻሽለው ወይም ደግሞ አሁን እንደዚህ አይነት ነገር ሆነ ብዙ ሾች ሲሆን ያስቸግረናል ወይስ አስቸግረን የሚለው የመሳሰሉት ነገሮች ለማየት ይጠቅመን። ከዛ በተጨማሪ ደግሞ ለብሔራዊ ምርጫ ማስተዋጽኦ ያደርጋል።
የኢትዮጵያ ብሔራዊ ምርጫ ቦርድ የኮሙኒኬሽን ዳይሬክተር ሶሊያና ሽመልስ እንዳሉት ስልጠና እየወሰዱ ካሉት 6400 የምርጫ አስፈጻሚዎች መካከል 5500 የሚሆኑት በቀጥታ ወደ ሲዳማ ዞን ይላካሉ። የቀሩት ደግሞ በተጠባባቂነት የተያዙ ናቸው። ከምርጫ አስፈጻሚዎቹና ከአሰልጣኞቻቸው ጋር ያደረኩትን ቃለ ምልልስ በሌላ ዘገባ ለመለሰበት ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።